ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 28 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በአክራሪ ዘረኛ የኦሮሞ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩት የአማራ ተወላጅ ወጣቶች ሐሙስ ነሐሴ 28 ቀን 275 ቀናት አለፋቸው። አሸባሪዎችና ሌቦችን የባንክ ዘራፊዎችን በመንከባከብ በስልጣን ለመቆየት የሚያሴረው አገዛዝ በድርጊቱ ሙሉ በሙሉ ተጠያቂ ነው። ኦዴድ አዴፓ በመንግስትነት ተሰይሞ የተቀመጠ እንደመሆኑ አሁንም ወጣቶቹን ከወላጆቻቸው በሰላም እንዲቀላቀሉና አጋጆቹም ለፍርድ እንዲቀርቡ የማድረግ ግዴታ አለበት። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የሀገራችን ፖለቲካ ከቀን ወደ ቀን እየባሰበትና ከድጡ ወደ ማጡ ከማጡ እየሰመጠ መድህን የሚሆነውን የተባበረ ኢትዮጵያዊ ትግልን ከምንጊዜውም በላይ ጠያቂ ሆኗል። ከዚህ ቀደም የትግራይን የበላይነት በሁሉም መስክ አስፍኖ የነበረ ቡድን በትግል ፈርጥጦ እንዲሸሽ ሲደረግ፣ አሁን ደግሞ በኦሮሞ ስም የሚያወናብዱ ደንቆሮች የበላይነቱን ይዘው ተራችን ነው ብለው የሀገራችንን ሀብት እየጋጡ ናቸው። ደንቆሮቹ ደግነቱ ተራችን ነው ያሉት እንጂ ለዘለቄታው ምንም የተዘጋጁበት ስለሌለ እንደለመደባቸው የሸዋ የወለጋ ያሩሲ የጅማ ያሉ መባላት ጀምረዋል። ይበንዲ እንዳለ የበሬው እንትን ይወድቃል ብላ እንደተከተለችው ያሉና በወያኔ የተቋቋሙት የአማራ የደቡብና ሌሎችም ለዘረኞቹ መስፋፋት ተጠያቂዎች ናቸው። በዛሬ ዝግጅታችን በቅድሚያ ኮሶሳይመር አያሽርም በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናሰማለን። ከዚያም ያልታደለ ዱቄት ከነፋስ ይጠጋል፣ በመጨረሻም አሸጋጋሪ ኮሎኔሎች አደናጋሪ ሹም እና ውሉን የሳቱ ዜጎች በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ ክፍል አራት አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
2011 ዓመተ ምህረት ጀምሮ ከኦሮሞ ከቤኒሻንጉል ጉሙዝና ከደቡብ አካባቢዎች በአክራሪ ዘረኛ አሸባሪዎች በደረሰባቸው ጥቃት በቤተሰቦቻቸውና ወንድም እህቶቻቸው ተገለውባቸው ንብረታቸው ወድሞና ተዘርፎ ህይወታቸውን ለማስረፍ አካባቢያቸውን ለቀው በአማራ አካባቢ በዋግ ህምራ ብሔረሰብ አስተዳደር የሚኖሩ ተፈናቃዮች በከፍተኛ ደረጃ ችግር ውስጥ መሆናቸው ለዜና ተቋሞች ገልጿል። ተፈናቃዮቹ ከአገዛዙ ምንም አይነት እርዳታ እንደማይደረግላቸው በየዘመቤ ተጠልለው የሚኖሩ መሆናቸውና አገዛዙ በዘላቂነት ሊያቋቁማቸው አለመቻሉን ጨምሮ ተናግረዋል። ወደ 1900 ለሚሆኑ ተፈናቃዮች እርዳታ እየሰጡ መሆናቸው የሚገልጹት የአገዛዙ ባለስልጣኖች ተፈናቃዮቹ ወደ ደብርበት እንዲሄዱ ቢጠየቁ ዋስትና የለም የሚል ምክንያት ለመሄድ ፈቃደኛ ሳይሆኑ ቀርተዋል ብለዋል። በቅርቡ በተለያዩ ኦሮሞና የቤኒሻንጉል ጉሙዝ አካባቢዎች የተፈጸሙ ጥቃቶች የተፈናቃዮችን ስጋት የሚያረጋግጡ በመሆናቸው አገዛዙ ጥያቄያቸውን መልሶ በቋሚነት ሊያቋቁማቸው ይገባል የሚሉ በርካታ ናቸው። ሐሙስ ነሐሴ 27 ፍትህ ለአዲስ አበባ በሚል መሪ ቃል በማህበራዊ ሚዲያ ዘመቻ የተጀመረ መሆኑ ታውቋል። የዘመቻው ተሳታፊዎች በአዲስ አበባ ከተማ የተዘቡትን አድሏዊ አሰራሮችና በደሎች ያስተጋቡ ሲሆን በታከለው ማስተዳደር ወቅት የተለያዩ አድሏዊ አሰራሮች ጥቅመኝነት የህዝብ ሀብት ማባከን እንዲሁም የመሬት ወረራና ፍትሃዊ ያልሆኑ የጋራ መኖሪያ ቤቶችን እደላን በሚመለከት የነበሩትን ጉድለቶች አጋልጠዋል። የተከሄደ ነበርውን በደለና አድሏዊ አሰራር በብርቱ ሲቃወሙ የነበሩ እስክንድር ነጋና በባላደራስ ውስጥ የሚንቀሳቀሱ ግለሰቦች ከፍተኛ ማስፈራሪያና በመጨረሻም እስር የደረሰባቸው ውስጥ ይታወቃል። በቅርቡ ተከለውማ ለተተናዘረበት ክስ በፌስቡክ በሰጠ ማስተባበያ ላይ በኮንዶሚኒየሙ መስራት 67000 አባወራዎች ተፈናቅሏል በማለት ገለጸው ነጭ ውሸት መሆኑን ጉዳዩን በቅርብ የሚከታተሉ ሰዎች ይናገራሉ። ያንዳንዱ አሷደር በአማካይ የሚይዘው የርሻ ቦታ አንስተኛው 0.9 ሄክታር ሲሆን በዚህ ስሌት 580 ስኩዌር ኪሎ ሜትር ስፍራት ባላት መላ አዲስ አበባ ውስጥ ሊሰፍሩ የሚችሉ 58000 አሷደሮች ብቻ ናቸው። ኮንዶሚኒየሙ የተሰራበት ቦታ ከአዲስ አበባ ስፋት ጋር ሲወዳደር ኢምንት ሆኖ ሳለ 67000 አባወራዎች ከቦታው ተፈናቅለዋል የሚለው በገሃድ የሚታይ ውሸት መሆኑ ግልጽ ነው ተብሏል። በደቡብ ኦሞ በተከሰተው ጎርፍ የአራት ሰዎች ህይወት ማለፉ ተገለጸ። በደቡብ ኦሞ ዞን በዳስነች ወረዳ ከሐምሌ 25 ጀምሮ የተከሰተው የኦሞ ወንዝ ሙላት ባስከተለው ጎርፍ በውሃ የተከበቡ 19 ደሴቶች ውስጥ ተጠልለው የነበሩ 43760 ቤተሰቦችን በሞተር ጀልባዎች በመታገዝ ከነበሩበት ለማውጣት የተሻለ መሆኑ የዞኑ የአደጋ መከላከል ተቋም ገልጿል። እስካሁን 15980 ሰዎች የምግብ እርዳታ ቢደረግላቸውም 27688 የሚሆኑት እርዳታ ባለመገኘታቸው ከፍተኛ ችግር ውስጥ መውደቃቸው ተነግሯል። ተጎጂዎቹ ይጓዙበት የነበረ አንድ ጀልባ በመገልበጡ አንድ ህፃን፣ ሁለት ሴቶችና አንድ አዛውንት በድምሩ አራት ሰዎች መሞታቸው ተገልጿል። ከዚህ በተጨማሪ ጎርፉ በእንስሳትና እርሻ ላይ ከፍተኛ ጉዳት ማድረሱም ተነግሯል። ሁከትና አመጽ በማስነሳት በሚል ወንጀል ተጠርጥሮ በእስር ላይ የነበረው ኢንጂነር ይልቃል ጌትነት ሐሙስ በነጻ ተለቋል። ቀደም ብሎ ፖሊስ ምርመራውን አከናውኖ ጉዳዩን ለአቃቢ ህግ ማስተላለፉን በመግለጽ ክስ የመመስረቻ ጊዜ በጠየቀው መሰረት ነሐሴ 13 ቀን የተሰየመው ችሎት በ10 ቀን ውስጥ ክስ እንዲመሰረት ብይን መስጠቱ ይታወቃል። አቃቢ ህግ ሌላ የማጣራት ማስረጃ አለኝ በሚል ምክንያት በተሰጠው ጊዜ ክስ መመስረት ባለመቻሉ ፍርድ ቤቱ በነጻ ለመልቀቅ ወስኗል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
I'm a little bit of a ፍቅር ክሪዚ ወንም ተጣዘ ወን እንዳልበሰው አያውቅም ፍቅር ደምለው
አግያታ
ጓፈትን ራጥልኝ አክሽበኑ ያጣምልኝ ጓፈትን ራጥልኝ ከመረር ወዲያ አንዳትልኝ
ኮሶ ሳይመር አያሽር ክብር ነገሮች ሁሌም ዋጋ ያስከፍላሉ። መስዋዕትነት አልባ አገርን ማስከበር መጠበቅ አይቻለም። ፋሺስት ኢጣሊያ በሙሶሎኒ መሪነት በዘመናዊ መሳሪያና መርዝረጫ አውሮፕላን ታጅቦ ወረራውን ሲያካሂድ አከደከና ሞዘር የታጠቀው ህዝብ ጎራዴና ጋሻውን ይዞ ተመመ እንጂ እጁን ለጠላት አልሰጠም። የሮማው ጳጳስ ባርኮት የዘመተው የጣሊያን ጦር ወደ 1 ሚሊዮን ኢትዮጵያውያንን ቢገድልም አርበኞች ትግላቸውን ቀጠሉ እንጂ ለፋሽስት አልሰገዱም። ይህን ብንልም ከሃዲዎችና ባንዳዎች አልነበሩም ማለት አይደለም። ቪቫ ሙሶሎኒ ብለው ለጠላት የገበሩና አርበኞችን ያጠቁም ነበሩ። ኃይለ ሥላሴ ጉግሳዎች ብዙ ነበሩ፣ የጣሊያን ሹምባሾች ግን የታሪክ ሂደት የወሰነው የህዝብ የጋራ ቆራጥ ትግል እንጂ ክህደትና ባንዳነት አይደለም። ዛሬም ቢሆን ጊዜን የጀግኖች ትግል ይገልጻል እንጂ ባንዳና አንጃ የሚታወስበት አይደለም። በኢህአፓ ላይ ተነስተው የነበሩት አንጃዎችና ዛሬም በኮሎኔሉ ድጋፍ የድርጅት ስም ሰርቀው አለን ሊሉ የሚጥሩት የትውልድ ማፈሪያዎች ከውግዘት ውጭ ያተረፉት የለም። ስምና ታሪክን በጠራራ ፀሐይ ሰርቆ ቀና ታሪክን መላበስ ከቶም አይቻልም። ትግል የዲታ ቤት የራስ ግብዣ አይደለም ተብሏል። በልጦ ተጥቶ ፈንድቆ የሚለያዩበት ትግል መራራ ነው፣ የታገለ ሁሉ ያውቀዋል። የሶፋና ቡና ቤት ፋኖዎች ግን አያውቁትም። ዛሬም የሳምንት ሽፍቶች በረካክተዋል። ጉዳችን ዛሬም ምንጫና ገጀራ ይዘው እና በአገዛዙ ተደግፈው በሕፃናትና አዛውንት ላይ ሳይቀር ፍጅት የሚያካሂዱ አውሬዎች ፈልተዋል። ትግል ሲመር ይጥመናል የተባለው ሞራልና ቆራጥነትን ቢያመላክትም የትግል ውጣ ውረዱ ስንቱን ፈትኖ ውድቅ እንዳደረገ የሚታወቅ ነው። እንደ ኮሶ ይመራል ትግል፣ ግን ከጭቆና ለመሻር ሌላ ፍቱን መድኃኒት የለም። ሳይመር አያሽር ነው አቆ። በዋሽንግተን ዲሲ አሜሪካ ባለው የኢህአፓ ቢሮ ከተለጠፉት የሰማዕት ፎቶዎች ጎን ካሉት መፈክሮች አንዱ ትግል ስንል የምር ነው ይላል። ትግል ትግል እያሉ በትግል የሚቀልዱና የሚነግዱ በመብዛታቸው ነው። ኢህአፓ በምር ነው የታገለው፣ የህይወት ዋጋም የከፈለው። ድርጅቱን ትተው የግል ኑሯቸውን ሲገፉ 40 ዓመት ያሳለፉ ተመልሰው ዛሬ በጽናት 45 ዓመት ታገልን ሲሉ የምንስቅባቸው አለ ምክንያት አይደለም። የተደረገው ትግል አካል አልነበሩም፣ ትግሉን አያውቁትም፣ በትግሉ ሳይሳተፉ ዘመን አልፏቸዋል ማለት ይቻላል። ከዕለታት አንድ ቀን ተረት ተረትን ያስጀምራል እንጂ ከዕለታት አንድ ቀን ዛሬን አያመላክትም። ሰሞኑን ነሐሴ 26 ሲከበር ከድርጅቱ ቀድመው የትግል መግለጫ ያወጡና በኮሎኔሉ ድጎማና ፈቃድ በየሆቴሉ ሊሰበሰቡ የጣሩና በትግል ጸንተን ቆየል ሊሉን የቃጡት ሕጸጻሞች መሳቂያ ሆነዋል። የሐሰት የትግል የውጊያ መግለጫ ሲያወጡ ከአስመራ ሆነው ባያሌው ሲቀደዱ ውሸት ነው ስንላቸው ያመኗቸው ጥቂቶች አልነበሩም። በዚህ ሞኝነት የተረታቱት ዋሾች ደግሞ በአንድ ቀን ከወልቃይት አዘዞ እየገቡ ውጊያ ማካሄድ ብቻ ሳይሆን አርባ ምንጭም ዘልቀው ድል መቀዳጀታቸውን ሊነግሩን ደፈሩ። ትግል እንደ ቧልት በአስመሳይ ፋኖዎች አጀሬዎቹን አስመሳዎች ተክተው ትግል ጠፍቶ ስለ ትግል ወሬና ሁካታ ራስ ደጀን ተራራን በለጠ። ስንት ድርጅት ነን ባዮች ብቅ ብለው በዚያው ተነኑ ብንል መልሱ ሁኔታውን ይገልጽልናል። ገበያው ደራና የሌላ ድርጅት መርሃ ግብር ዓለምንም ሀፍረት እየተሰረቀ ድርጅት ነኝ ባዩም ፈላ በዛ። ትግል ለወሬና ትግል ለምር ለየቀልናቸውና ከብሔራዊ ዴሞክራሲያዊ ህብረት ከሚባለው የወያኔ ፍጥረት ጀምሮ ስንቶቹ አለና ባሉ ባጭር ጊዜ ጠፋን ሲሉ አደመጥ። በትግል ሳይሆን በአቅምና ችሎታ ማነስ ነው የከሰሙት። ወረንጧ ሁሉ የፖለቲካ መሪ ቢሆንም ማኑሮ ስንት መሪ ድርጅት አግኝተን ከመከራችን በተገላገልን ነበር። ቢሆንም ከውካዋዎቹ ለረጅም ጊዜ ህዝብን ሊያደናግሩ አልቻሉም። በግርግሩ ወያኔ ድርጅትና ቡድን ፈልፍሎ ሰርጎ ገብ ቢያደርግም በመጨረሻ መቀሌ ከመወሸቅ አልዳነም። ቢፍጨረጨርም ከሙሉ ውድቀት የማያመልጥ መሆኑ ግልጽ ነው። እድሜው የረዘመው በአሜሪካ ድጋፍና መጋዣቸው ሆኖ 27 ዓመት የቆየው ኮሎኔል ቆራጥ እርምጃን ሊወስድባቸው ባለመፈለጉና ባለመቻሉም ነው። ባለመቻሉ ምክንያትም ከነሱ ቆርጦ አልቆረጠምና ህጋቸውን አክብሮ በደም ያገኘነው ብሎ አክብሮ ይዟልና ፈሪም ነውና ከኢትዮጵያ ህዝብ በፊት ወያኔ ይቀንምበታልና ነው። ባጭሩ ለውጥ ሳይሆን የነበረውን አፋን ኦሮሞ አናግሮ ሊቀጥል የመጣ ነውና ለነል እንችላለን። የወያኔ ዘረኝነትን ያሰፈነ ህገ መንግስት የችግራችን ምንጭ ነውና ለውጥ ከተባለ በቅድሚያ መሻር ያለበት ነው። እንኩን ሊሉ የሚፈልጉትም ትርጉም ሙሉ ለውጥና ተራ መፈንቅለ መንግስትም ህገ መንግስትን ያግዳል ይሽራል። የወያኔው ደግሞ የዘረኝነት ምንጭ ራሱ ነውና ሊታዘንለት ወይም በደማችን ያገኘነው ሊባልለት የሚችል አይደለም። ለመሆኑ እነ ኮሎኔሉና ጭፍሮቹ ለዚህ ዘረኛ አገዛዝ የትና መቼ ነው የታገሉት? የህዝብን ቆራጥ ትግል መንጠቅ ሆነ ህዝቡ ደም አፍሶ ያመጣባቸውን ሽንፈት የትግላችን ውጤትና ድልም ነው ብሎ መዋሸት ያስገምታል እንጂ አዲስ ታሪክ አያሳፍንብንም። ኮሎኔሉ ከራሱ ወዳጆችና ቄሮ መንጋዎች ጀምሮ የታገሉበት ታሪክ የለም። ዛሬ ሊጽፉት ሊፈረበርኩት በመፍጨርጨር ላይ ናቸው እንጂ ኮሎኔሉ ዙሪያ የተቆለቆሉ ባንዳና አንጃ ገፋንግሶች ማንነቱን አስገመቱት እንጂ አልጠቀሙትም። ለሻቢያም ለግብጽም አድሮ የነበረው ግንቦት 7 ስም ቢቀይርም ራሱን ታጋይ ብሎ ሊያሻሽጥ አልቻለም። ወደ ፍርጠጣም እያመራ ነው የሚሉ ብዙዎች ናቸው። በአማራው ላይ የደረሰውን ፍጅት ሊክድና ኮሎኔሉን ሊታደግ ቢሞክርም አልሆነለትም። መለስ ዜናዊን ፍቀድልን አስገባን ብለው ሲለምኑ እምቢ ያላቸውን ነቀዞች ኮሎኔሉ ከገቡበት ማጥና የፖለቲካ ምድረ በዳ አውጥቶ አዲስ አበባ የያፓን ስም ሰጥቶ ቢያሰራጫቸው አንጃ ግራንጃንና ምድረ በታኙን ሊያሰባስቡ ቢፈቅድላቸው ወድቆ ቀር ከመሆን አልዳኑም። አለቃቸው ዘመድ አዝማዱን ተሰናብቶ ወደ መጣበት ስዊድን ላጥ ብሏል። ቀሪዎቹ በለየላቸው አንጃዎችና የወያኔ መጋዣዎች ተመርተው ኮሎኔሉን ሊያገለግሉ ቢጥሩም ያው ከትንሽ ድጎማ ውጭ ፊት እንደነሳቸው አለ። ኦነግ ድሮም የኦሮሞን ህዝብ ጥቅምና ክብር ያስጠበቀ ድርጅት ካለመሆኑ ባሻገር አማራ ገዳይ ጽንፈኝነትን ተላብሶ ከህዝብም ተነጥሎ የኮሎኔሉ መጫወቻ ሆኗል። እነ መረራ ጉዲና ከምን አዘቅት እንደወደቁ፣ እነ በቀለ ገርባ ምንኛ ራሳቸውን እንዳዋረዱ፣ ምድር አራርሳ ከባህር ወጣን ኦሮሞን ህዝብ ምንኛ ሊያሰድቡ እንደጣሩም ሁሉም የታዘበው ነው። ሌንጮና ዲማ ተከታዮቻቸውን አሳፍሰውና አሳስረው መለስ በሰጣቸው የመውጫ ቪዛ ተሰናብተውና ተላክሰው አይደል ይወጡት? አዛውንቱ ፕሮፌሰር አስራት በዚህ ሲታሙስ ማን ሰማ? ትግል በርግጥም የምር ሲሆን ብቻ ነው ትግል የሚባለው። በኮሎኔሉ ፈቃድ 19 ባንክ ዘርፈው ከከበሩ በኋላ የፈጸሙት ቁም ነገር ያልታጠቀን ህዝብ በጭካኔ መፍጀት ሲሆን የተዘረፈውስ የህዝብ ገንዘብ በባንካቸው በሱዳንና ኬንያ ባንኮች መቀመጡ ማሸሻቸው ሚስጥር አይደለም። ትግል ሲሉ ያው እንደ ወያኔ አገርን መዝረፍ መገሽለጥና እንደዚያች አዜብ እንደምትባለው ውሽልሽል በችግር ልሞት ነው ብሎ መካድ ነው። ወኔ ካለውና አሜሪካ ወዳጄ ነው ካለ የወያኔ መሪዎች ዘርፈው በአሜሪካ የሸሸጉትን የአገራችንን ገንዘብ ለምን አያስመልስም? ድንቄም ቆራጥና ብልህ መሪ ጋንም እስኪወርዱ በያዙት የሰይጣን ስምሪት ቀጣዮች ናቸውና ማስወገጃው ኮሶ ህዝባዊ አመጽና መራራ ሁለገብ ትግል ብቻ ነው። ህዝብ የሰለቸው መፈጀት መጨቆን ነው እንጂ ለመብቱ መታገል አይደለም። መቼ በቅጡ ተይዞና ቀጥሎ ሰላማዊ ትግል ብቻ ወይም ህዝብ ጦርነት ሰልችቶታል ሲሉ የምናዳምጣቸው በሰላም ሲታገሉ ካለማየታችን ባሻገር ህዝብ ለመብቱ ብረት ማንሳትና ማመጽ ሰብአዊ ግዴታው መሆኑን ይክዳሉ። እነ መስፍን ወልደ ማርያምና ኢሰመጉ የታሰሩት ይፈቱ፣ ደብዛቸው የጠፋ የደረሱ ብለው አንዴም ሲሰለፉ አላየንም። ቄሮን በሰላም አሳምኖ ማጨመትስ እንዴት ይቻላል? በጥይት መቁላት እንጂ። ሁለገብ ትግል ከተባለም እነ ኦነግና ባንዳ አንጃ ሳይሆኑ በመር የሚችልበት ይሃባም ሆኑ ላንዳፍታም መረሳት የለበትም። የኢትዮጵያ ህዝብ አገር አስከባሪ ትግል ያቸንፋል። የዘረኝነትና የቄሮ መንጋ በትግላችን ይውደሙ።
ያልታደለ ድቄት ከነፋስ ይጠጋል። በኢትዮጵያ ፖለቲካ ውስጥ በተደረገው ጉዞ አብዛኛው ግብግብ በፊደል ቆጣሪውና በከተማው መካከል የተካሄደ ለመሆኑ እርቅ ፈጠርን ብለው ጦራቸውን በትነው እጃቸውን እያውለበለቡ ከተማ የገቡት ከረባት አሳሪዎች ለጥቂት ጊዜ በቤተ መንግስቱ አካባቢ ሲያውደለድሉና ፎቶ ሲነሱ ቢስተዋሉም አገኘነው ያሉት ነጻነት ከረባት ከመለዋወጥ ሳይልፍ ቀርቷል። ቤተ መንግስቱ ገብተው የሚወዘፉበት ሳይሆን በርቀት ቆመው የሚመለከቱት ሲሆንባቸው ማግሮምረም ጀመሩ። ይሁሉ ሲሆን በእውነተኛው ትግል ውስጥ የነበሩትና ያሉት አርበኞች አሁንም ከትግሉ አልሸሹም። ቤተ መንግስቱም ከተማም አላዩም። አብይ እየያሉ ሲሞሻለቁ አልተስተዋሉም። ለዚህ ነው ትግል ሌላ ወሬ ሌላ የሚባለው። የሽግግር መንግስትን መመስረት ሌላ ትርጉም የለውም። የተተዉ የአገር ዜጎች ከጠባብ ዘረኞች ያነሰ ቦታ እንዲይዙ ማድረግ ሰላምን አያመጣም። ስለዚህ ሁሉም መክሮ የሚበጀውን ያዝ የሚል ነው። ይህንን ሐሳብ አውግዘው የራሳቸውን ፍላጎት በህዝብ ላይ ለመጫን ያሰሉ ሁሉ ኮሎኔሉን ደግፈው ሲያጨፈጭፉ እንደነበር የቅርብ ቀን ምጸታችን ነው። በዚህ ሁሉ ጊዜ ተነቃፊው ተወጋጁ ኢሃፓ ብቻ ነበር። ለምን? ህዝብ በመክሩ ይካፈል ብሏልላ። ህዝብን ማግለል የሚፈልጉ ራሳቸውን ፈላጭ ቆራጭ ለማድረግ የሚያጭበረብሩበት ዘዴያቸው ለህዝብና ለሀገር ተቆርቋሪ መስለው ለመታየት መሞከራቸው ነው። ቀኑ ሲደርስ ግን ውሸታቸው ይጋለጣል። ያ ሁሉ ህዝብ ይጨፈጨፍ አብረው ሲያስጨፈጭፉ በዝምታቸው ሲደግፉ ነው የተስተዋሉት። አንዳቸውም ከህዝብ ጋር ቆመው ሲሞግቱ አልተስተዋሉም። ያባ ግን አሁንም በህዝብ የተነሳ ለሚደርሰው ሁሉ ከህዝቡ ጋር ሆኖ እንደሚቆም ቃል ገብቷልና ጥሎ አልሸሸም። ህዝብን ከፍቶ አልዋሸም። የኮሎኔሉን ምንነት በአደባባይ አጋልጧል። هزب بفيت لفيت ياساي يون نتش مها الروايتو كاسر بدب بكاو شبيو انداي وقاو تنكاكي انديادر جمكرونة بر كيرو قسما يمتا يدلم وهم باند جنبر بتنا الدلوة تاتو تيتفت سما يدلم نبي الناش ملس لما ناتكلا وستوستون سياد دراجوتي قوي مونون شملس راسو نقرونال لزيمنو كابان دايقبا سيكالاك كالو ينبروت يمياس قرمو نقر عبرو سيانفات شروي كرموت يزاري تبد داوشنن بايوش عمروتا تشو عينا تشون قردوت مسانباتونو يجي بيهز يلالان دنتون التناكرو بحستوري يمياد دناك قروتن عبد تراوكو عرنقوالي بيجا كي سندك علامون كفارقو لمزمر يمياد بيدو خايل عينورم منقستو عفتو ملسكو عقدتو عبي يتمول عفتو يميكو يوبات مدر مسلات التاينجي يميقزو تزبقن عينورم يجي بيهز تاريكوم تمكروم يمياسا يو يانن عيدل لمنا ኢትዮጵያን እና ህዝቧን የማይፈልጉ ኃይሎች የሽግግር መንግስትን አይፈልጉትም ኃይላችን በጉልበታችን በወሬ ሰበካችን አደንዝዘን አሳምነን እንገዛዋለን ብለው ተፈጥመዋል እናም የኢትዮጵያ ህዝብ ማንነቱን ያሳያቸዋል እንጂ አይለምናቸው ያዘጋጁት የወሮ በላ ቡድንም ከውድቀት አያድናቸው በኦሮሞ ህዝብ ለመነገር ሲነሱ ማንን ከማ ጋር ለማጋጨት እንደሚፈልጉ እንኳ አያውቁትም አማራ እና ኦሮሞ በቁርጠኛው ኢትዮጵያ ልጅ የኦሮሞ ተወላጅ ጀነራል ጃጋማ ኬሎ አንደበት ሲነገር ነጭና ቀይ ጤፍ ፍሬ ለቅሞ እንደመለየት ያክል የሚከብድ መሆኑን ለመረዳት እውቀት አልተለገሳቸውም ይደል ያልቆጠረ ገበሬ እሱ ሳይማር ልጁን አስተምሮ ለወግ ለማዕረግ ያበቃ አያሌ ነው እሱም ሳይማር ልጁንም አደንቆሮ ሰው አራጅና ንብረት አውዳሚ አድርጎ የፈጠረ ደግሞ ኦነግ የሚሉት ያውሬ ስብስብ ነው የተለያዩት ነጻውጪ ነን ባይ የኦሮሞ ድርጅቶች አንድ ኦነግ ለመሆናቸው መለስ ዜናዊ እንኳን ሳይቀር መረራ ጉዲናን በትገለበት ጀርባ ኦነግ መሆኑ ነው የሚታየው ብሎ የኮረኮሩትን ያህል አስቆታል የሽግግር መንግስት ጥያቄ እያበቃ ሄዷል ህዝብን አጋድመው እያሳረዱ ህዝብን እየጠሉና እያጣሉ የሽግግር መንግስትን አላማ ማሟላት አይቻልም ለህዝብና ለሀገር ደንታ ቢስ በመሆናቸው ያለፈው ሳይበቃ አዳዲስ ወንጀሎችን እየፈጸሙበት ነው ያሉት ስለዚህም ሁለተኛ ሽግግር መንግስት ሊመሰረት የሚችለው በወያኔና ቡችሎቹ መቃብር ላይ በመሆኑ አይቀሬውን መራራት ግን በቆራጥነት ለመጋፈጥ የኢትዮጵያ ጀግና ልጆች በተጠናከረ መልኩ ህዝብ ጎን ይቆማሉ ህዝብ አማራጩ የተበበ መሆኑን አውቆታል ታፍኖ ከተያዘበት ሁኔታ ለመላቀቅ ዘዴ ብልሃትና ቁርጠኝነትን ሰንቆ በድል እንደሚወጣው ጥርጥር የለውም ድል ለኢትዮጵያዝ
ሲበለው ወረቸ በለው ሲበለው ያልፈኛ ከሮች ሲበለው ሲታቋቁ ሲበለው ከብዳልና ሲበለው ተያቂ ዳለው ሲበለው ከሳተቆረ ሲበለው ብለው ቢደፉ ሲበለው ያመረረ ሲበለው አይማለዱ ሲበለው ሰው ቢበድሉ ሲበለው ከጁ ቢወጡ ሲበለው ተራዋን ዳለው ሲበለው ሰው ቢበድሉ ከንቲ ተላቸው ሲበለው ከጁ ሲወጡ ተራዋን ዳለው ሲበለው ወረች ቸብለው የተነወረ ቸብለው የተነወረ ቸብለው የተነወረ ቸብለው የተነወረ የሚቆጣላ የበለው ይስቆጣል የበለው ማህነጥላቹ የበለው ለጀሌላቱ የበለው የነደምላቹ የበለው የክንዴናቱ የበለው ሲደርስላቱ የበለው ሲያይላቱ የበለው ስሙአኔ ነኩ የበለው የተዳንሯቱ የበለው ልጇ ቢመጣ የበለው መቤታሏቱ የበለው ስሙአኔ ነኩ የተዳፈሯቱ የበለው ልጇ ቢመጣ መቤታሏቱ
አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች መሸጥ የለመደ እናቱን ያስማማል የከሃዲ አንጃና ፀሪሃፓ ወያኔዎች እንቅስቃሴ ደረጃ መጣት ይሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው የአውሮፓና አሜሪካ በህብረት ሊያፈኑት ሞክረው የዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ዶሉን ሊያስተማው ይችላል። የምንኮራበት ክንውን ነው። የሀገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን ሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አመረን የከተልንበት ነው። እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለናቀም ታግለናል መከታናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይገን የይሃፋ ምርጫና ጎዳና አልነበረም አሁንም አይደለም። ያርበኞችም ፈለግ አይደለም አልተከተልነው። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ፍራትና ከባዳን አጥፊ ተልእኮ ጋር የተያያዘ በመሆኑ
በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ሁሉ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውን ታንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ይችላል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት ባሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢህአፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢህአፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ኢህአፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅ ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢህአፓነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢህአፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢህአፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማስተናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅጅ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከያፋ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ሪሃፓነትና ፍቅሮያኔ ከዛሬ 10 አመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከቴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሕአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተራቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? አላማውስ ምንድነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምጽ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሕአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትር ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 አመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ካሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከት የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢሕአፓ ዴሞክራሲያዊ ኢሕአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይገለጸብ ቀደምም የኢሕአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢሕአፓ ነኝ መስራች ነኝ ጠቅላይ ሚኒስትሩን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢሕአፓን መስርቷል? እስቲ እናዳምጠው ያለውን።
ትግልከኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢሕአፓን ከመሰረቱት ሰዎች አንዱ ነኝ። 46 አመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስተሬ ብዬ የምጠራው ሰው አገኘኋል።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ያጣከበን መስራቱ ወፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፉ ሆነም በመስራታ ጉባኤው ላይ ስላልነበርኩ ከ መጀመሪያ ባመራር ደረጃ አልነበረም ተሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 አመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜና ተፋም። ይህ ያንጀመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስክ ጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢህአፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽመደመድነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢህአፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ጊዜ አጥፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢህአፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢህአፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም። ማጠቃለያ፣ መብረቅ ብቻ ዝናብ ላይ መጣ። በተከታታይ በቀረብናቸው ጽሑፎች ድርጅታችን ያለውን ግምገማ ለማቅረብ ሞክረናል። ከጫጫታና ግርግሩ ባሻገር ምን ሊመጣ እንደሚችልም ለመጠቆም ሞክረናል። አዲሱ ሹምና ጓደኞቹ ጸረ ኢትዮጵያ ግለሰቦችን በመሰብሰብና በማስተናገድ ቁስላችን ላይ ጨው እንዳይነሰንሱ አሳስበን አድማጭ አጥተናል። ሰው በላውን መንግስቱን ግብዣ ስንቱን አስለቅሷል። አማራና ክርስቲያንን ማረድ የሚለውን ዘረኛ ለክብር እንግዳ የሚሰጥ አቀባበል አድርገውለታል። የግንጠላ ባንዲራውን አውለብልቦ የጥላቻ ሐውልት መሰረትንም አስቀምጧል። የይፋ ጸረ አማራ ጸረ ኢትዮጵያ ድርጊት ወደ አንድ ብሔር ያዘነበለ ሂደት ሹመት ሌላውንም ማሳሰቡ አልቀረም። አዲሶቹ ሹሞች የሚቀድምና የሚከተለው ጉዳይ ምን እንደሆነ እንደጠፋቸው ግልጽ ነው። በግምታቸው ወያኔ ያለቀለት ይመስላቸዋል። አሸንፈናቸዋል የሚል ድምዳሜ ላይ ደርሰዋል። ይህ መዘዘ ብዙ አቋም አገራችንን ለጥፋት ይዳርግ መቻሉ ደግሞ ለማንም ግልጽ ቢሆንም ለሹሞቹ ግን የገባቸው አይመስልም። ጅብ ያነክስ ሜዳ እስኪያገኝ ነው ተብሏል። ግን ይህን የሰሙ አይመስሉም። በጫጫታውና ተክለሰውነት መስተካከርም ተፈኗል። ለሀገራችን ከባድና ውስብስብ ወያኔ የፈጠራቸው ችግሮች መፍትሄ መፈለግ ያለበት በጋራ ነው። አንድ ግለሰብ የሚፈታው ችግር የለንም። ያውም ከወያኔ ጉያ የወጣ ቀርቶ ለአመታትም የታከለ ድርጅትና ተመክሮ ያካበተ እንበል ኢሃፓ ብቻውን የሚሰራው ሊሆን አይችልም። የጋራ ጥረትና በዚያውም ከግጭት የሚያርቅ ስምምነትን እውን ለማድረግ የሽግግር ሂደት ሁሉን ያቀፈና ያሳተፈ የተባለን ህዝባዊ ጥያቄ አዲሱ ሹም ውድቅ አድርጎ አገራችንን የጎዳውንና በጠላትነት የቆየውን ኢህአዴግን አጠናክሮ ያስቀጥላለው በሱም ስር ምርጫ አካሂጄ የኔ ኃላፊነት ይረጋገጣል ይከተላል ማለቱ ለለውጥና ህዝባዊ ጥራት ያለንን የአመታት ፍላጎት የከፈልነውን መስዋዕትነት ሁሉ ውድቅ የሚያደርግ ሆኗል። በዚህ ቅልበሳ የሚያጅቡትንም በሽግግር መንግስት ምስረታው ጥያቄ ላይ እንዲያተኩሩ ማሳሰባችን ቀጥሏል። በተያዘው አካሄድ የሚመጣው ለውጥ ሳይሆን በህዝብ ትግል ለቆሰለው ወያኔ ጊዜ መስጠት ነው። ያደባው ወያኔ ጥቃት ሊያደርስ ሲነሳ መከላከያ አቅም ዝግጅትም አይኖርም ማለት ነው። ህዝብን ያላቀፈ ትግል ሆነ የለውጥ ሂደት መጨረሻው የሚያምር እንደማይሆን ደግሞ የታወቀ ነው። ለህዝብ እናውቀልሃለን ባዮች ሁሉ ነገሮችን ማጥራት ሳይሆን ማደፍረስ እንደሚሆን ሚናቸው ሳይታለም የተፈታ ነው። ስለዚህም ዋናው ጉዳይ ተደብስሶ ማለትም ወያኔ ኢህአዴግን ማስወገድ በጥገና መፍትሄ መሻት ወይም ያንድ ብሔር የበላይነትን በሌላ የበላይነት ለመተካት መጣር ለሀገራችን መፍትሄ የሚሆን አይደለም። ሁሉም የፖለቲካ እስረኞች ይፈቱ፣ ጸረ ህዝብ አዋጆች ባስቸኳይ ይሻሩ፣ ለወያኔዎች ምህረት ለመስጠት ቸኩሎ አዋጅ ያወጣ ለምንስ እነዚህን ጸረ ህዝብ አዋጆች ማስወገድ ሲሉ ዳተኛ ሆነ? የሽግግር ሂደት ይጀመር። ሁሉም አገር ወዳድ ኃይሎች ተሰብስበው የሚወያዩበትና መፍትሄ የሚተልሙበት ማለታችን ነው። ያመቹኛል ይመቹኛል በሚል ውዳቂ ግለሰቦችና ቡድኖችን ለመሰብሰብ መጣሩም ምንም ጥቅም የለውም። ህዝባዊ ስርዓት አልን እንጂ የግለሰብ ወይም የብሔር የበላይነትን እናፈራርቃለንም። መብትና ወሳኝነትን ለህዝብ ይሰጣልን እንጂ ግለሰብ ይግዛን የሚል አቋም መቼም አልያዝንም። መሰረታዊ የህዝብ ጥያቄዎችን ለመመለስ ቀና ጥረት ካለ ይህን የምናገዝ እንጂ የምንቃወም አይደለንም። ለማንም ጮሌ ግለሰብ ሆነ ኃይል ግን ሰብእናችንንና መብታችንን አሳልፈን እንደማንሰጥ በመራራ ትግላችን ያረጋገጥነው ነው። በኢትዮጵያ ሰላምና ዴሞክራሲ የሚሰፍነው በህዝባዊ መንግስት ምስረታ ብቻ ነው። ወያኔና ግሳንግሶቹ ሲወገዱ ብቻ ነው። ፍቅር እርቅ የማወናበጃ ቃላት የማይሆኑት ህዝባዊ መንግስት እውን የሚሆንበት ሂደት በስራ ስናውል ብቻ ነው። በጥገናና ያለፈውን በአዲስ ጭንብል በማስቀጠል የሚገኝ መፍትሄ የለም። መብረቅ ብቻ ዝናብ ላይ ጥር ያልነውም ለዚሁ ነው። ያለንን አቋም የማስተማት የማስተጋባት መብታችንንም ማንም ሊገታው እንደማይችል ሹሞቹም ሊረዱ ጥሩ ይመስለናል ያልነውም ለዚህ ነው። በመጪው የመስከረም የኢህአዴግ ጉባኤ የሹሙን ክንፍ ካልቆረጡት በማያዳግም መንገድ የበላይነታቸውን የሚያስጠብቅ የቁርጥ እርምጃ ለመውሰድ በመዘጋጀት ላይ ናቸው። ይህን ሀቅ መረዳት ያቃተው ሹም በሽርሽርና በጭብጨባ ተውጦ ወያኔን ያቸነፈ መስሎት ተዘናግቷል። አልፎም ኢህአዴግን አጠናክሮ ማስቀጠልና ምርጫ በሚሉት ቧልት ተጠምዶ የህዝብን ፍላጎት ተጻሮ ይገኛል። ኢህአዴግ ማለት ዛሬ በጅጅጋ በድሬዳዋ የምናየውን ሁኔታ ማስቀጠል ማለት ነው። ክልል ተባለ አንቀጽ 39 የወያኔ ኢህአዴግ ስርዓት ለኖርነው የመከራና የሀገራዊ ውርደት ጊዜ ሁሉ ሙሉ በሙሉ ተጠያቂ ነው። ፋሽስቱን መንግስቱን ለመመለስ የሚጣደፈው ሹም ሁሉንም የወያኔ እስረኞች ሊፈታ ሲሮጥ አልታየም። በኃይለ ማርያም ጊዜ የተጀመረውን የራሱ ቢያስመስልም ይህን የለውጥ ሁኔታ ማለትም የወያኔን መዳከም ሲያመጣው የህዝብ ትግል እንጂ አሁን እንደሚጎነጎነው በሹሙና ለማ ውስጣዊ ጥረትና እንቅስቃሴ አለመሆኑን እናውቃለን። ወያኔን አዳክሞ ያሽመደመደው የህዝብ አመጽ እንጂ ሌላ ማንም ምንም አይደለም። በአቋራጭ የህዝብን ትግል ማስቆምና በስልጣን መሰየም የኢትዮጵያ አምባገነኖች ልምድ ሆኖ አስቸግሯል። ይህን አዙሪት ለመግታት ሁሉን አሳታፊ የሽግግር ሂደት ይጀመር ሲባል አዲሱ ሹምና ጓደኞቹ ግን በተናጠል ቡድኖችን በመቀረብና የሽግግር ሂደት ጭራሹን በመካድ ሌላ አምባገነንነትን አስቀጣይ ጎዳና መርጠው ይገኛሉ። ሁሉንም ድርጅቶች ጋብዘናል የሚሉት በተጨባጭ ሐሰት ከመሆኑ ባሻገር ትኩረታቸው በኦሮሞ ብሔረተኛ ቡድኖች ላይ መሆኑን በወኪሎቻቸው የቅርብ የሥራ ጉዞ ሆነግን ለማባበል ልናውቀው ችለናል። ለወንጀለኞች ለንቾና ለየመን ተወላጁ የተፈጠውን ቦታና ትኩረት አነጋጋሪ ነው። ይህ ዝንባሌና አካሄድ ከቶም እንደማያዋጣ ደግሞ ደጋግመን አቀረበናል። እስካሁን ግን የሚሰማና የሚታረም ሹም ለማየት አልቻልንም። በቻይናና አሜሪካ ፉክክር ውስጥ ገብቶ መዳከም ለሀገራችን የሚጠቅም አለመሆኑ ሲታወቅ ሹሙ ዘው ብሎበታል። የህዝብ የኑሮ ሁኔታ እንዲሻሻል፣ የኑሮ ውድነት እንዲቀንስ፣ የችግርን ሁኔታ እንዲቀረፍ ትኩረት ይሰጠው፣ የጋራ ጥረትና ርብርቦች እናድርግ ሲባል ለዚህም መሰረታዊ ጥያቄ ምላሽ ለመስጠት ምንም ሙከራ አይታየም። የህዝብን ንብረት ለግል ባለሀብቶች ለመሸጥ ሩጫው ተቀመታው ለወያኔ ለሻቢያና ለባዳን ሲሆን፣ በዚህ ጉዳይ ላይ አማካሪ ተብለው የተመደቡት ግለሰቦች በአንድ በኩል ምንም በመስክ ዕውቀት የሌላቸው ሲሆኑ፣ በሌላ በኩል ደግሞ ፖለቲካዊ ሹመት እንጂ ምንም ፋይዳ እንደማይኖረው ከወዲሁ መገመት ይቻላል። አዲሱ ሹም በሙስና የተጨማለቁ ወያኔዎችን መልሶ በዝርፊያ ቦታ ሲሾም ኢፍትሃዊ እርምጃዎችን ለምሳሌ በአማራው መፈናቀል፣ በከተማ ቦታዎች ዝርፊያ ወዘተ ላይ ተጨባጭና አስተማማኝ የተቃውሞ እርምጃ ማየት አልቻልንም። የሁለት የሶስት ሰው ቡድኖችን መሰብሰቡ በሀገር መቀለድ ነው ይላል። ይህን ስራው አድርጎ የተነሳው ሹም በህዝብ ላይ በመቀለድ የራሱን የምርጫ አሸናፊነት እያዘጋጀ ለመሆኑ ደግሞ በግልጽ እያየን ነው። ውሃ ቢወቅጡት እንቦጭ ስለሆነብን በጉዳዩ ላይ ገንቢ አስተያየቶችን ሰጥተናል። ሹሙ የሚያስተናግደው ኢህአፓን ሳይሆን የተጨራመተና የወደቀ አንጃውን በመሆኑ ምንም ሌላ ቢለፍፉ ወያኔዎች የኢህአፓን ህጋዊ ተሳትፎ ይፈራሉና ተመለሱ ገለመሌ ለሚሉን፣ በዚህ ሁኔታ ወያኔ ባልተወገደበት ባልተጠራንበት እኛን ለማግለል እዝ ተሰጥቶ ሹሙም በስራ ሊያውል ሲጥር እያየን የ1993ን ስህተት ደግመን ራሳችንን ለእስርና ለእርድ የምናቀርብ አይሆንም። መስዋዕትነትን የምንከፍለው ለህዝባዊ ትግል እንጂ ለስልጣን ፍርፋሪ ባለመሆኑ በታቀደው የህዝብን ትግል ውጤት ነጣቂ ሂደት ተሳትፎ ሊኖረን መጠበቅ የለበትም። በአዲሱ ሹም ዙሪያ የቆዩ የኢትዮጵያ ጠላቶች ተኮልኩለዋል። የደርግ ርዝራዦችም ቋምጠው ተሰልፈው ቀደም እንዳሉት የሽግግር መንግስት አያስፈልግም በሚል አዲሱን ሹም አጅበው አንድ በለና ሊሉ ተዘጋጅተዋል። በአዲሱ ሹም ዙሪያ የፖለቲካ ትሎች ሲርመሰመሱና እሱም ሲቧርቅ ስንታዘብ መጨረሻቸው ከቶም የማያምር መሆኑን ብንናገር ነቢይ አያሰኘንም። ወያኔን ከማወቅ አንጻር ሹሞቹ አለን ከሚሉት ግንዛቤ ያለን እውቀት ቢበዛ እንጂ የሚያንስ አይደለም። ተመክሮንም አረሳንም፣ ወዳጅ ጠላትንም እናውቃለን። በአጉል እርቅና ፍቅር አንወዘወዝም። ወንጀለኞች ለፍርድ ይቅረቡ፣ ንስሐ በገሃድ ይግቡ አሁንም ጥያቄያችን ነው። ትላንት የበደሉን ያደሙንና አገር ያሳጡን ጉዶች ምንም አጠፋን ሳይሉ ለስልጣን ማብቃቱ ራሱ ወንጀል ነው ባይም ነን። እናጠቃልል፣ የህዝብ ድል ተነጥቋል። የህዝብ ለለውጥ ጥያቄ ምላሽ ተነፍጓል። ኢህአዴግ ሊቀጥልብን ማለትም የ28 ዓመቱን ግፍ ሊቀጥልብን ተዘጋጅቷል። ይህ እንዳይሆን እንታገላለን፣ ህዝብም ትግሉን ያፋፍም ዘንድ እንጠራለን። ጸረ ወያኔው ትግል ይፋፋም፣ የሽግግር መንግስት ሂደት መጀመሩ ወሳኝ ነው።